አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የዓይን እማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ አለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። ክፍል 14 እና የመጨረሻውን አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የጀግና ነው ቤቱ ከዘለዳው ታቆ ተማግሮ የተሰራበት የወደም ነው ምድሩ የጀግና ነው ቤቱ የተነቃቀለው አጥሩ በርፍረት የተደረመሰው ጎጃ አፈር ቤት ጎዳናው መጓዣው ያማረው ባስፋልት የጀግና ነው ደሙ የፈሰሰበት ያራት ኪሎ ሐውልት የኮሌጅ ግቢ ሽቅ 6 ኪሎ ጎዳናው የደም ነው ዘመን ያለወጠው ዝናብ ያላጠበው ደም በደም ተፈፎ ባናቱ ባናቱ ከሚያዛንስቶ ስቴት ካፒቱ የሚታወስበት ተፈቶ ሐውልቱ ተከባብሮ መኖር ተፈቃቅሮ መኖር ከአተባገሩ ይጥፋል አባራው ይደለባበጣል የላኝ በስሩ ይቃጠላል እንጂ ይጥፋል አፈሩ የማን ሻጭ ክራዩ የማን ደም ከፍሩ ማንም ለቤቱ የሚሰራ ሞት አድቦ ተቀምጦ ዝም ታለም እየየ ዝም ታለም ውደት ያባት ሞት ታለፈ የታላቅ ወንድም የናት የህፃንቆት ይችን ቀን አንገቴ እንደፍቼ ለፋት በሚል አጉል ሰበብ በሚል አጉል ምክንያት መቆየት ደግ ነው ሁሉም ታለፈና ሀገር ሞታ አየናት ጥፋሽ እንደገና አረንጓዴ ቢጫው ቀዩ አላማችን ተንቆ ተዋርዶ ወድቋ ያያችን ያድዋው አርበኞች የማይጠው ዘግሞት የኢትዮጵያ ልጆች ወጣት ተማሪዎች ያፈሰሳችሁት ደማችሁ ተንቆ ባንዳ ሀደሸጠ በሰው ተደብቆ ምድሩን ተበተበው ቤቱን አፈረሰው እጃን ገተናንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጥፋል አጓራው ይገለባበጣል የላሉ በስር ተዋቅሮ ተናግሮ የተሰራበቱ ጠንካራ ነው ቱታው የታሰረበቱ በቀላል አይፈርስም የሀገር ስሪቱ ታቆ ተማግሮ የተፈራበቱ ጠንካራ ነው ቱታው የታሰረበቱ በቀላል አይፈርስም የሀገር ስሪቱ መጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 14 ምዕራፍ 25 የውድቀቱ መንስኤዎች። አዲስ አበባ ሰዓቷ እየተቃረበ ነበር። በዓለም ውስጥ የመጨረሻዋ የፊውዳልና ያልሰለጠነው አገር ዋና ከተማ ውስጥ ቅጥ ያጣ የውጭ ሰዎች ጥላቻ እንደ ድንገተኛ ጎርፍ ይገነፍል ነበር። በያሉበት ሆነው የውጭ ሰዎች ጣሊያኖች ላይ እርግማንና ጥላቻ ያወርዱ ነበር። በጎን ደግሞ በሽብር ተውጠው ጣሊያኖቹ መጥተው እነዚህ ራሳቸው ያስታጠቋቸው የኢትዮጵያ ሰዎች ካደረጉባቸው ከበባ እንዲያድኗቸው ይፈልጋሉ። መስከረም 23 ቀን የጣሊያኑ መሪ ሙሶሎኒ ሚያዝያ 27 ለመላው የኢጣሊያ ሕዝብ አዋጅ እንዲነገር ትዕዛዝ ሰጥቷል። 30 ሚሊዮን የሚሆኑት ጥሪው የተደረገላቸው ጣሊያኖች የሚከተለውን ታሪካዊ ንግግር አዳምጠዋል። የአብዮቱ ጥቁር ሸሚዝ ለባሾች፣ መላው የጣሊያን ወንዶችና ሴቶች፣ ከተራሮችና ከውቅያኖስ አድማስ የምትገኙ ጣሊያናውያንና የጣሊያን ወዳጆች ስሙ። ማርሻል ባዶሊዮ የሚከተለውን ቴሌግራም መልእክት አስተላልፎልኛል። ሚያዝያ 27 ቀን በ10 ሰዓት እኔ በድል አድራጊው የጣሊያን ሰራዊት ግንባር በመሆን አዲስ አበባ ገብቻለሁ። ለጣሊያን ሕዝብ እና ለመላው ዓለም ጦርነቱ እንዳለቀለት አስታውቃለሁ። ለጣሊያን ሕዝብ እና ለመላው ዓለም ሰላም እንደተመሰረተ አስታውቃለሁ። ኢትዮጵያ ኢጣሊያ ነች። ዛት ያላቸው የቀድሞ የይሁዳ አንበሳ ስርወ መንግስት ጎሳዎች በጣሊያን 3 ቀለም ባንዲራ ስር በሰላም ለመኖርና ለመስራት ፍላጎታቸውን በግልጽ አሳይተዋል። ያለቀላቸውና በሽሽት ላይ ያሉት ባላባቶችና ራሶች ከዚህ በኋላ ምንም ስልጣን የላቸውም። ወደ ቦታቸው የሚመልሳቸው ምንም አይነት ኃይል ባለም ውስጥ የለም የሽያመታት ስድሜ ያለው አገርና መንግስት በፍጥነት ሊወድቅበት የቻለበት ምክንያት ምንድነው? ባለው የተራሮች አቀማመጥ በተዋጊ ሰዎች ምክንያት እስከዛሬ ድረስ ከውጭ ከመጣ ጥቃት የተጠበቀ የሚመስል በተጨማሪም እስካሁን ድረስ ከውጭ ወራሪ ነጻነቱን ጠብቆ የኖረ አገር እንዴት በዚህ ባጭር ጊዜ በሰባት ወራት ውስጥ ይሸነፋል? ጀነራል ስታራቼ ጥቁር ሸሚዝ ለባሽ ወታደሮቹ ፊት ለፊት በመሆንና ከአንድ ሜጀር ጋር በድምሩ ከ1500 ወታደሮች ጋር አንድ ጥይት እንኳን ሳይተኩስባቸው ገና የንጉሱ ጦር ሳይሸነፍ ሁለቱም ከተለያየ አቅጣጫ የኢትዮጵያ ጥንታዊ ከተማ የሆነችው ጎንደር እንዴት ይገባሉ? ማንስ ነው ይህንን ማስረዳት የሚችለው? ወይም ደግሞ ማርሻል ባዶሊዮ እንዴት አድርጎ ነው በመንገዱ ላይ መዋጋት የሚችሉ በ10,000 የሚቆጠሩ የኢትዮጵያ ወታደሮች በየጫካውና በየቁጥቋጦው ተደብቀው ምንም ተቃዋሚ ሳያጋጥመው ከአሸንጊ ኃይል ተነስቶ አዲስ አበባ የገባው? ለዚህ ውድቀት መንስኤ መልሱ ጠላት ለረጅም ዓመት በጥንቃቄ መደራጀቱ ወይም በአደረጃጀትና በጦር መሳሪያ የበላይነት ስለነበረው ብቻ አይደለም። ምክንያቱ ደግሞ የኢትዮጵያ ውስጣዊ ሁኔታ በተጨማሪ መመርመር አለበት። ታላቋ ኢጣሊያ የቅኝ ግዛቶቿ እንጀራናት እንደሆነች አድርጋ ነው የምትቆጥረው። ደሃና በህዝብ ብዛት የተወጠረችው ጣሊያን ከቁጥር በላይ ላደገው ህዝቧና ለምታመርተው ቁሳቁስ ገበያ ቅኝ ግዛት በጣም ያስፈልጋት ነበር። ኢትዮጵያ እስካሁን ድረስ በቅኝ ገዢዎች ሳትወረር የቆየች አገር ባላት የተፈጥሮ ሀብት የተነሳ ምክንያት ኖረም አልኖረም ኢላማ ሆናለች። በድክመት የታቀደ ጥቃት በ1888 ዓ.ም ባድዋ ተሞክሮ ከሽፏል። የሚቀጥለው ጥቃት በደንብ የታቀደና የተዘጋጀ መሆን ነበረበት። ባድዋ የደረሰው ሀፍረት መታጠብ ነበረበት። ስለዚህ 40 ዓመት በሙሉ ጉልበት የተጠናከረና በደንብ የተደራጀ ዝግጅት ተጀመረ። ጣሊያኖች በመላው ኢትዮጵያ የተሰራጩ የንግድ ወኪሎች መሰረቱ። በወኪሉ ውስጥ የነበሩ ሰዎች ሰላይ፣ ሐኪምና የቴሌግራም ሰራተኛ ይጨምራል። የወኪሉ ዋና ዓላማ ከሰዎች ጋር ግንኙነት መመስረት፣ አስተሳሰባቸውን መማር፣ ለወደፊት የሚጠቅሙ መረጃዎችን መሰብሰብ፣ ጣሊያንን ተወዳጅ ለማድረግ ስጦታ በአልኮሆል የሚያብረቀርቁ የታደሱ የድሮ ጠመንጃዎችንና ገንዘብም በመስጠት ነበር። ሐኪሙ የታመሙ ድሆችን የነጻ ሕክምና መስጠት ከላይ ከተጠቀሰው ግብ ጋር አብሮ የሚሄድ ነበር። ቴሌግራም ሰራተኛው በተራው የታየውንና ውጤታማ የሆኑ ስራዎችን ሪፖርት መላክ ነበር ስራው። ለሰላማዊ ስራ ነው ተብሎ ኢትዮጵያ ውስጥ የሰዎች ቡድን በዚህም በዚያም ይላኩ ነበር። ነገር ግን ዋናው ዓላማቸው በጣም ጠቃሚ የሆኑ የአገሪቱን ቦታዎች ማወቅና ካርታ ማንሳት ነበር። ይህ በሙሉ ጉልበት የተደረገው የኢትዮጵያ ጥናት ውጤታማ ነበር። ምክንያቱም ስለ ኢትዮጵያ በጣም አዋቂ ኤክስፐርቶች ጣሊያናውያን ነበሩ። እንደ ባሮን ፍራንቼቲ፣ እንደ ፖላራ፣ እንደ ታሎሞንቲና ደ ካስትሮ የመሳሰሉት ሰዎችና ሌሎችንም ጨምሮ። በተከተሉት ዓመታት ኤርትራና ሶማሌ በቁጥጥራቸው ስር ሆኑ። በከባድ ወይም ብዛት ያለው መጓጓዣ የሚሆኑ መንገዶች ተሰሩ። ጣሊያን ያገገመ በሽተኛ ነች። የአንድ ዲፕሎማት ንግግር ነበር በአዲስ አበባ። በካፖሬቶ ጊዜ የነበሩ ጣሊያኖች አሁን ካሉት ጋር ተመሳሳይ አይደሉም። የዓለም ጦርነት ትምህርት ሰጥቷቸዋል። የቀረውን ደግሞ ከሙሶሎኒ ተምረዋል። የቅኝ ግዛት ጦርነት በዚህ በጣም በተደራጀ ሁኔታ ተዘጋጅቶ አያውቅም። ሁሉም ነገር ተዘጋጅቷል። በመቶ ሺህ የሚቆጠሩ የጣሊያን ወታደሮች መርከብ ላይ መውጣት ብቻ ነው። ከዚያም ከኔፕልስና ከጄኖዋ ተነስቶ በጥቂት ቀናት ውስጥ ደጋማው የኤርትራ ቦታዎች ድንኳንና አልጋ ተዘጋጅቶ የበሰለ ምግብ ወደሚጠብቃቸው ቦታ መውረድ ነው። ከተመንጃና ከሁለት መቶ ጥይቶች በስተቀር ወታደሮቹ ሌላ ሸክም እንዳይዙ ተደርጓል። ሁሉም የሚያስፈልጋቸው ነገር በጭነት መኪና ይከተላቸዋል። የጎደለ ነገር የለም። በተቃራኒው ሁሉም ነገር ከሚገባው በላይ ነበር። በተለይ በጦርነቱ የመጀመሪያ አጋማሽ ድረስ በዚህ ግዙፍ በሆነ ድርጅት ምንም አይነት ስህተት አልነበረም። ምናልባትም በነሐሴና በመስከረም ወራት ከምጽዋ ወደብ በስተቀር ለዚህ ትንሽ ወደብ ከመጠን በላይ ነው የሆነበት። በቀን ወደ 90 መርከቦች ከጫኑት የጦር መሳሪያ ጋር የወደቡን ዕቃ ማራገፊያ ያጣበቡ ነበር። በዚህ ጊዜ የሚፈለገውን ነገር በቀላሉ ማግኘት ወይም በስርዓት መጠበቅ አስቸጋሪ ነበር። ጣሊያኖቹ ራሳቸው ኢትዮጵያ በዚያን ጊዜ ጥቂት ቦምቦች መጣል ብትችል፣ ጥቂት ጀልባዎች ማስመጥ ብትችል ወደቡ ጠቅላላውን ዝግትግት ብሎ ጦርነቱ ከመጀመሩ በፊት ያልቅ ነበር ይሉ ነበር። ነገር ግን የአየር ኃይሉ የጣሊያን ግንባር ቀደምና ውጤታማ መሳሪያ ነበር። ለዚህ ምንም ጥርጣሬ የለም። በአየር ላይ የሚወርደውን ቦምብ ነበር ኢትዮጵያውያን በጣም የሚፈሩት። ጆሮ የሚበጥሰው ድምፅና የቦምብ ፍንጣሪው ከዚህ በፊት እንዲህ አይነት ነገር አይተው ለማያውቁ ሰዎች አሸባሪ የሆነ የሚያስፈራ ስሜት ነው የፈጠረባቸው። ምንም አይነት መከላከያ መንገድ ባለመኖሩ ሽብሩ ደግሞ በዛው ልክ ይጨምራል። በርግጥም የሰራዊቱ ወኔና ስሜት በዚህ መንገድ እንዲሰበር ሆኗል። ለነገሩ በትግታም ቢሆን መሐል አገር ያለ ሰው እንኳ ማምለጥ የማይችልበት ሁኔታ ውስጥ እንደሆነ አድርጎ ነበር የሚሰማው። በድንገት አውሮፕላን ይመጣና በጥቂት ደቂቃዎች ውስጥ ቤቱ በእሳት ይጋያል፣ ሴቶችና ልጆች ይሞታሉ ወይም ይቆስላሉ። እነዚህን ጭራቆች መከላከያ የለም። ታዲያ ሰዎች፣ ዘመድና ልጆች ራሳቸውን ለአደጋ አጋልጠው ወደ ጦር ሜዳ በመሄድ የጠላትን እንቅስቃሴ መግታት ካልቻሉ መታገሉ ጥቅሙ ምንድን ነው? ስለዚህ የልጆቻቸውንና የሚስቶቻቸውን ሕይወት ለማዳን ንብረታቸውንም ለመጠበቅ አቅም ከሌለው ንጉሥ ስር ከመሆን በጉልበቱ ለላቀው ኃይል እጃቸውን ሰጡ። ጣሊያኖቹ ሰላይ አውሮፕላኖቻቸውንም በደንብ ነበር የተጠቀሙባቸው። የኢትዮጵያውያንን ካምፕ በማግኘት የወታደሩን ቁጥር መገመትና የጉዞ አቅጣጫውን ማወቅ ይችሉ ነበር። ያም ሆነ ይህ ጣሊያኖቹ አብራሪዎቻቸው የጀግንነት ሥራ ሰሩ ብለው ጉራ ለመንዛት በቂ ምክንያት የላቸውም። እንዴት ነው በአየር ላይ የሚቃወማቸው አንድ ጠላት እንኳ ሳይኖር ስለ ጀግንነት የሚወራው? ፓይለቶቻቸው ልምድ የሌላቸው ለመሆኑ ኢላማቸውን የሚስቱት ቦምቦች ወይም ያለምንም ስሌት ዝም ብለው የሚጣሉት ቦምቦች ምስክር ናቸው። አንድ ጊዜ ዳባት ውስጥ ቆሞ የነበረ የኢትዮጵያ አውሮፕላን በሁለት የጣሊያን ቦምብ ጣዮች ይታያል። ከአጭር ከፍታ ሆነው 30 ቦምቦች ቢጥሉም ይስቱታል። ከዚያ ወደ ምድር ዝቅ ብለው ያን ምስኪን የፈረንሳይ ፖቴዝ አውሮፕላን አውቶማቲክ መሳሪያ ያስከፈክፉበታል። ያ አልሰራ ሲላቸው የእሳት ቦምብ በመጣል በመጨረሻ በእሳት ሊያነዱት ችለዋል። የመርዝ ጋዝ በጣም ወሳኝ በሆነ ጊዜ እንደ መጨረሻ አማራጭ አድርገው ነበር ጣሊያኖቹ የሚጠቀሙት። አዝነው ሳይሆን የመርዝ ጋዝ ውድ ስለሆነ በእነዚህ ያልሰለጠኑ ሰዎች ላይ በከንቱ እንዳይባክን ነው። ምናልባትም የተሻለ አጋጣሚ በአውሮፓ ለሚደረግ ውጊያ እየቆጠቡ ነበር። ኢትዮጵያውያን ደግሞ በአዲስ አበባ ገና አስቀድሞ ጋዝ ስለተባለ ነገር ትልቅ ፍራቻ ነበራቸው። በተለይም አንድ የአውሮፓ የጥርስ ሐኪም ስለ ጋዝ ጽሑፍ ከጻፈች በኋላ ጋዝ የሚለው ቃል ብቻ ሲጠራ ያንቀጠቀጣቸው ነበር። ጣሊያኖቹ በአውሮፕላን በመላው አገሪቱ ወረቀት በትነዋል። በወረቀቱም የሚታወቁ የጋዝ አይነቶች፣ በውስጣቸው ስለሚገኙ ኬሚካሎች፣ አስጠቃቂ የሆነ ውጤታቸውና አንድ ሰው የጋዝ ማስክ በማድረግ ብቻ ራሱን መጠበቅ እንደሚችል የሚገልጹ ነበሩ። ነገር ግን ለእያንዳንዱ አይነት ጋዝ በጽሑፍ ውስጥ የመጨረሻው ቃል የሚለው ለእነዚህ ጋዞች የተጋለጠ ሰው ምንም አይነት የመዳን ተስፋ የለውም ነው። እነዚህ በራሪ ወረቀቶችም ደጃዝማች አያሌው ባሉበት ግንባር መጥተው ነበር። እዚያን ጊዜም ለመርዙ መፈወሻ የሚሆኑ 5 ሳጥን ሙሉ የሎሳንቲን መድኃኒት የመጣልን ጊዜ ነበር። በወረቀቱ ውስጥ የተጻፈውን ነገር ወታደሮቹ ማወቅ ሲጀምሩ የነበራቸው ወኔ ማሸሸ። በግልጽ ምንም አይነት ጋዙን የሚቋቋም ነገር አለመኖሩን ነው የተረዱት። በጣም የተናደዱት ደጃዝማች ጽሑፉን የጻፈው ሰው መሰቀል አለበት አሉ። እንደሳቸው አባባል የአማርኛው ጽሑፍ እንኳ ራሱ አስቀያሚ ነው የነበረው። ስለ ፕሮፓጋንዳ ጥቂት ቃላት ለመጨመር፣ ጣሊያኖቹ የኢትዮጵያውያኑን ስነ ልቦና እና አስተሳሰብ አስቀድመው በደንብ አጥንተውታል እና እንዴት አድርገው እንደሚያዳክሙትም ያውቃሉ። በጦርነቱ ጊዜ ፓምፍሌት ወይም በራሪ ወረቀቶችን በየጊዜው ይበትኑ ነበር። ሁልጊዜም በመሃል አገር ስለ ጦሩና ስለ ህዝቡ ትክክለኛ ጊዜና ቦታ ጠብቀው ነበር የሚያደርጉት። ጦርነቱ በተጀመረበት ሳምንት ውስጥ ኢትዮጵያውያን የሚከተለው ወሬ ደርሷቸው ነበር። በአገራችሁ የሚኖር ባህታዊ ከዓመት በፊት የሚከተለውን ትንቢት ተናግሮ ነበር። በ1928 ዓ.ም በዘመነ ዮሐንስ ታላቋ ኢጣሊያ የበለጠ ታላቅ ትሆናለች። በኢትዮጵያ ዘመን አቆጣጠር 4 ዓመታት በተራ በተራ በአራቱ ወንጌላውያን ስም ይጠራሉ። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ተብለው። ጳጉሜ 6 ቀን የሚሆነው ሁል ጊዜ በዘመነ ዮሐንስ ጊዜ ነው። ይህ የባይዛንቲን አቆጣጠር ነው። 1928 ዓመተ ምህረት በአውሮፓውያን 1936 ነው። ብዙ ሰዎች ይህን ትንቢት የማይረባ ትርጉም የሌለው ጨዋታ ነው የሚሉት። ነገር ግን ኢትዮጵያውያን ባህታውያን ላይ ያላቸውን ሙሉ እምነት ለተረዳ ሰው ጣሊያኖች ኢትዮጵያውያንን በደንብ አድርገው እንደሚያውቁ መገንዘብ ይችላል። እንግዲህ ጣሊያኖች የኢትዮጵያውያንን ወኔ ለመስበር የተጠቀሙባቸው እነዚህ ሁሉ ዘዴዎች በኢትዮጵያ በፍጥነት መውደቅ በቂ ምክንያት ናቸው ካልተባሉ፣ ታዲያ ትክክለኛው አገሪቱን ለውድቀት የዳረጋት በአገሪቱ ውስጥ የነበረው ሁኔታ ምን ነበር? በራስ መተማመንና ስንፍና። የኢትዮጵያ ታሪክ ጸሐፊዎች ህዝቡን ከጥንት ጀምሮ ነጻ የሆነች አገር ነች እያሉ ሲነግሩ ነበር። ከነጮች ጋር በተደረገው አንድ ጦርነት በ1888 ባድዋ አስደናቂ ድል ተጎናጽፈዋል። እንግሊዝና ፈረንሳይ መሬታቸውን እንደሚመኙ ግን ደፍረው እንዳላጠቁ ያውቃሉ። ይህ ደግሞ በዓለም ውስጥ ጥሩ ተዋጊዎች እንደሆኑና የማይሸነፉ እንደሆኑ አድርገው ራሳቸውን እንዲቆጥሩ አድርጓቸዋል። ከኢትዮጵያውያን ጋር ጥቂት ጊዜ ያሳለፈ ሰው ኢትዮጵያውያን ኩሩና በራሳቸው የሚተማመኑ መሆናቸውን ማወቅ ይችላል። የዚህ ውጤት ደግሞ ስንፍና ነበር። ረጅም ጊዜ ስር የሰደደም ነበር። ማንም ያጠቃቸው ደዛ ከሆነ ደግሞ አገርን ለመከላከል ምን አስጨነቃቸው? ወይም በአውሮፓውያን ሞዴል ሰራዊት መገንባት ለምን ያስፈልጋል? እያንዳንዱ ኢትዮጵያዊ ከትውልዱ ተዋጊ ነው። ጠመንጃውንም ሆነ ጎራዴውን ያለምንም ችግር በደንብ መጠቀም ያውቅበታል። ስልጠና ያምን ጥቅም አለው? በተለይ ጣሊያኖች በሰዓታት ውስጥ ከፍተኛ ሽንፈት ሲደርስባቸው ካዩ በኋላ የነበራቸው በራስ መተማመን ስሜት ደግሞ ከፍተኛ ደረጃ ደርሷል። በተለይም ለዓመታት ወደ አገሪቱ በሚመጡት አውሮፓውያን ሽንገላና አስመሳይ ሙገሳ በየጊዜው ሲደረግላቸውም ስለነበር ይህንን አደጋ በደንብ ተረድተው የነበሩት የመጨረሻው ንጉሥ ነበሩ። ሰዎቻቸውን ለማስረዳትና ለማስገንዘብና የነበረውን ሁኔታም ለማሻሻል ሞክረው ነበር። ነገር ግን አንድ ብቸኛ በሰውነት ተቀቅ ያለ ሰው ከ15 ሚሊዮን ስንፍና የተሞላበት አንጎል ጋራ ምን ፋይዳ ማምጣት ይችላል? ከዚህ በላይ ንጉሱ ዘግይተው ነው የደረሱት። ወደ ኋላ በታዩት አመታት ሙከራቸው በሙሉ ተስፋ አስቆራጭ ነው የሚል ደረጃ እንደደረሱ ያስታውቅ ነበር። ካቅማቸው በላይ ነበር። ለማሻሻል የነበራቸውን ብርቱ ምኞትና ፍላጎት አጡ። ሁለት የውስጥ እርስ በርስ ባላንጣነትና ደስተኛ አለመሆን። ሌላ ሰው ደስ የሚለውን መናገር ይችላል። ነገር ግን አጼው በዚያን ጊዜ ተወዳጅ አልነበሩም። ለአብዛኛው ሕዝብ ያገሪቱ መስራች የሆኑትን የምኒልክ ዙፋን በጉልበቱ የወሰደ ሰው ነበሩ። የኦሮሞ ተወላጆች በሙሉ አጼ ምኒልክ በእነሱ ላይ የሾሟቸውን ልጅ ኢያሱን አልረሱም። በየዓመቱ ግብር እየተጨመረ በገበሬዎች በኩል መማረርን አስከተለ። እንደ እውነቱ ከሆነ ንጉሡ የተለያዩ ግብሮች እንዲቆሙ ትዕዛዝ ቢሰጡም በየአቅራቢያው በሚገኙ ሹማምንት ትዕዛዙ ተቀባይነት ስላልነበረው በእጃዙር ደካማ ማዕከላዊ መንግሥት ሆኖ በመታየቱ የመከፋትን ስሜት ፈጠረ። በአካባቢ ገዢዎች መካከል የባላንጣ ስሜት በየጊዜውና አሁንም ድረስ በኢትዮጵያ ይታያል። ከንጉሡ ፊት አንዱ ሌላውን ይኮንናል። ሰው ሆኖ መሳሳት ያለ ነገር ነው። ንጉሡም ደጋግመው በስህተት ትክክለኛውን ወገን አልያዙም። ንጉሠ ነገሥቱ እሳቸው ሲያደርጉት እንደነበረው በስራቸው ባሉ ሰዎች መካከል በነበረው ጠብ ውስጥ ገብተው በችኮላ ውሳኔ ለአንዱ ወይ ለሌላው ወገን መስጠት አልነበረባቸውም። ጉዳዩን በውል ለመመርመር በቂ ጊዜ አልነበራቸውም። ስለዚህ በአማካሪዎቻቸው አማካይነት ወደ ተሳሳተ አቅጣጫ ይሄዱ ነበር። ይህ ደግሞ በየክልሉ ባሉ ሹማምንት ላይ የመከፋት ስሜትን ቀሰቀሰ። ንግርትና ቅስና። ንግርት ለኢትዮጵያ ውድቀት ምክንያቶች ከሆኑት አንዱ ነው ብሎ መናገር ትንሽ እንግዳ ነገር ይመስላል። ያለውን ተጽዕኖ ከመጠን በላይ ሳያጋንኑ ግን ተጽዕኖ እንዳለው ማመን ተገቢ ነው። ኢትዮጵያውያን በንግርት የሚያምኑ ሰዎች ናቸው። በጊዜው በመላው አገሪቱ የተሰራጩ ንግርት ተናጋሪዎች የሚሉትን በቀላሉ የሚቀበሉና የሚፈሩ ነበሩ። ትንቢት ወይም ንግርት ተናጋሪዎች ደግሞ የተለያዩ ነበሩ። እንደ የኦሮሞ ቃልቻ፣ ሼኮች፣ ደብተራና ጠንቋዮችን ጨምሮ በቅርብ ጊዜ የተለያዩ ትንቢቶች በየጊዜው ይነገሩ ነበር። ሁሉም ግን ተመሳሳይ አባባል ነበረባቸው። ከውቅያኖስ ማዶ በሚመጡ ሰዎች ትልቅ ጦርነት ይመጣል። ቁጥራቸው እንዳንበጣ ብዙ ነው። በአፍንጫቸው እሳት የሚረጩ ክንፍ ያላቸው ፈረሶች አገሪቱን በመላ ይወሩና ይወስዷታል። ረሃብና በሽታም ይከተላል። የወራሪዎቹ ዙፋንም የመጡበት ጎዳናም ክፍት ይሆናል። ይህ ሁኔታ ግን ብዙም አይቆይም። ቢበዛ 3 ወር ወይም 3 ዓመት ብቻ ነው። አዲስ ንጉሥ የእውነተኛው እምነት ጠባቂና ድሃን የሚወድ ወደ ዙፋን ይመጣል። ምክንያቱም ከውቅያኖስ ማዶ የመጣው ኃይል በጎረቤቱ ይሸነፋል። ጦርነቱ እንደተጀመረ በመሃል አገር የሚኖረው ሰው ጦርነቱን ኢትዮጵያውያን ያሸንፉት ይሆን ብሎ ራሱን እየጠየቀ ነበር። መልሶ መላልሶ የሚሰማው ደግሞ አዎ፣ ግን ይሄኛው ወይም ሌላኛው ትንቢት ተናጋሪ በዚህ መንገድ ወይም በሌላ መንገድ ነው ያለው የሚል ነው። ወደ ጦር ሜዳ ሄዶ ጠላትን ለመምታት በነበረው ጽኑ ፍላጎት ሰራዊቱ ንግርት ነጋሪዎች ያሉትን ነገር አላስተባቃውም ነበር። ነገር ግን ጦርነቱ እየተራዘመ ሲሄድና በጦርነት መሸነፍ ሲመጣ ከሰሟቸው ንግርቶች ስለ መጥፎዎቹ ማሰብ ጀመሩ። ከፍተኛ ስልጣን ያለው እያንዳንዱ ጦር አዛዥ ደግሞ ጦር ሜዳ ተከትሎት የሚሄድ ደብተራ፣ ሼኪ ወይም ቃልቻ ነበረው። እነዚህም በየጊዜው የሚጠየቁና ለምክር የሚፈለጉ ነበሩ። አንደዛሽ አዋቂ ሳይማክር ወይም ሳይጠይቅ ዘመቻ ወይም ጦርነት መጀመር አለዚያም ጠንከር ያለ እንቅስቃሴ አያደርግም ነበር። የልጅነት አያሌ ጓደኛን ደመሆኔ በዚህ ጉዳይ አብሬያቸው እሄድ ነበር። ትዕዛዝ ይሰጥና በመጨረሻው ደቂቃ ይሰረዛል። ለምን ሲባል ዋናው አዋቂ ሊበኩሉ የሙከራ ውጤት የለውም ብሏል ነው መልሱ። ጉዞ እየተደረገ ድንገት መሃል ላይ ይቆማል። ምክንያቱም ፊትለፊት ከሚጓዙት አንዱ ወፍ መንገድ ላይ አይቷል። የተሰጠ ትዕዛዝ መልሶ ይሻራል። ምክንያቱም የወፍ ጩኸት ወይም የኤሊ ድምፅ ተሰምቷል። ቄሶችን በተመለከተ በማጠቃለል ንጉሱ ከጠዋቱም ቢሆን የነበራቸውን የደከመ በራስ መተማመን መልሶ አዳክሞታል ማለት ይቻላል። የአገሪቱ መሪ ተሐድሶ ለማድረግ በነበራቸው እቅድ መሰረትና ተጀምሮም በነበረው ሥራ የቤተ ክርስቲያንን ኃይል ለመገደብ ሞክረው ነበር። በዚህ ምክንያት በቄሶቹ በኩል ተወዳጅነት አልነበራቸውም። ካቶሊክ ናቸው ወይም ጸረ ማርያም ናቸው እያሉ ሲጠሯቸው ነበር። ሲከፋም አገሩን የከዳ ይሏቸው ነበር። አራት ደካማ አደረጃጀት። ከዚህ ቀደም አስቀድሞ እንደተጠቀሰው ለውድቀቱ አንደኛው ምክንያት በግልጽ በመከላከያ ሚኒስቴር ውስጥ የነበረው የከፋ አደረጃጀት ነበር። እስከ መጨረሻው ሰዓት ድረስ የፍላንድ ሀገር ህልውና ወሳኝ የሆነ ሥራ ተረስቶና ተንቆ ነበር። ከውድቀቱ ከብዙ ዓመታት በፊት ህዝቡን እየቦጠቦጡ በአውሮፓውያን መልክ የክብር ዘበኛ ጦር ያደራጁ ነበር። ይህ የሰልፍ ወታደር አዲስ አበባ ተቀምጦ መጠን የሌለው ገንዘብ የሚወጣበት ሲሆን፣ በሌላ በኩል በመሃል አገርና በየዳር ድንበሩ የተሰማራው የመከላከያ ሰራዊት በጣም ተዳክሞ ነበር። ጣሊያኖቹ በድንበራቸው ላይ ምሽጎችን በየተራ ሲገነቡና ወደ ኢትዮጵያ ድንበር ውስጥ እየገቡ 10ና ከዚያ በላይ ኪሎ ሜትር ሲወስዱ ኢትዮጵያውያን እጃቸውን አጣምረው የምጸት ሳቅ እየሳቁ ይመለከቱ ነበር። ድንበራቸውን ለመከላከል ሐሳብ አልነበራቸውም። በመሃል አገርም ቢሆን የወታደር ካምፕ በመስረቱ አልታያቸውም። በመሃል አገር ወታደራዊ ካምፕ ቢኖር ደግሞ የአካባቢ ሹማምንቶችን ታዛዦች አድርጎ ሥርዓት ይፈጥር ነበር። የተሾሙ አማካሪዎች በየተራ ይህን ጉዳይ ቢያነሱም ንጉሱም ሆነ ሚኒስትሮቹ ነጮች ላይ ባላቸው የተፈጥሮ ጥርጣሬ ምክንያት ምክሩን አልተቀበሉም። ምክር ሲሰጥ በደንብ ያዳምጣሉ። ከተወያዩም በኋላ ምክሩ ጠቃሚ ነው፣ የተለየ ነው ይላሉ። አማካሪውንም ያመሰግናሉ። እንዲህ አይነት ብልሃት እነሱ በጭራሽ እንደማያስቡትም ይናገራሉ። ነገር ግን ደስተኛና የረካው አማካሪ እግሩ ሲወጣ የተናገረውን ነገር ረስተውታል፣ ወይም ልዩ ነው የተባለውን ምክሩን ተቀብለው እርምጃ ላለመውሰድ ይወስናሉ። አንዳንድ ጊዜ ፊትለፊት ጮክ ብለው በማዛጋት አማካሪውን ያበሳጫሉ። ጦርነቱ በር ላይ ሲደርስ ብቻ ነው በቂ ጠመንጃ፣ ጥይትና መድፍ እንደሌላቸው ያወቁት፣ የአየር መከላከያ አለመኖሩንም ጨምሮ። ከዚያ በኋላ በግራም በቀኝም ማግኘት የሚችሉት ነገር ካለ መደራደር ይጀምራሉ። የጀርመን ይሁዳዊና ኢትዮጵያዊ ዝርያ ያለበት የትንሽ መሳሪያዎች ሻጭ አውሮፓ ተልኮ ልምድ የሌለውን የጦር መሳሪያ እንዲገዛ ይሆናል። ውጤቱ ለኢትዮጵያውያን የሚያሳፍር ነበር። በጦርነቱ ጊዜ ዕቃ ማጓጓዣ ማደራጀት አስቸጋሪ ስለነበር ወታደሮቹ በየጦር ሜዳው ይራቡ ነበር። አዲስ አበባና ደሴ ግን ከተራው ኢትዮጵያዊ የተዋጣው ስጦታ መጋዘኖችን ያጣበበ ነበር። ምንም አይነት የሕክምና እርዳታ የሌላቸው ብዛት ስላላቸው የጦር ክፍሎችስ ምን ይባላል? ለሁሉም ነገር ከውጭ የሚመጣ የቀይ መስቀል አምቡላንስ ይጠብቁ ነበር። ራስ ምሩ ሐኪምና የሕክምና ቁሳቁሶች እንዲላክላቸው ሲጠይቁ መንግስት የሰጠው መልስ በሱዳን በኩል የሚመጣ የእንግሊዝ አምቡላንስ መንገድ ላይ ነው የሚል ነበር። የተባለው አምቡላንስ ሳልመጣ ራሳቸው ለ40ሺ ሰዎች ሐኪም መሆን ነበረባቸው። ለንዲነቱ አሳዛኝ ደካማ ደረጃጀት ከመጀመሪያው ንጉሱ ራሳቸው ኃላፊነት አለባቸው። ይህ በሙሉ የሳቸው ጥፋት ነበር። ጉዳዩን አቀለውታል ወይም ከሰራቸው ያሉ ሰዎችን ስለማያምኑ ኃላፊነት መውሰድ እንዲማሩ እንኳን አልፈቀዱላቸው። በዙሪያቸው የተሰበሰቡ ባለስልጣኖች ከጥቂቶቹ በስተቀር ሰነፍና የማይፈይዱ ነበሩ። የንጉሱ ፍላጎት ምን እንደሆነ ባይታወቅም ይህ ነገር ደግሞ የራሱ ችግር ነበረው። ለባለስልጣኖቹ ንጉሱ ራሳቸው የረሱት ነገር መሆኑን እንኳን ያወቁ በራሳቸው አነሳሽነት ጉዳዮችን መፈጸም አይታያቸውም። ለትንሹና ጥቃቅን ነገር በሙሉ ንጉሱን መጠየቅ ነበረባቸው። አምስት የኢትዮጵያ በፍጥነት መሸነፍ በሊግ ኦፍ ኔሽንስ መተማመን ነው። ኢትዮጵያ የሊግ ኦፍ ኔሽንስ አባልነት የፈለገችው ከጎረቤቶቿ የሚደርስባትን ጥቃት ለመከላከል ነበር። ያ መከላከያቸው ነበር። እናም ተማምነውበት ነበር። ምክንያቱም ኢትዮጵያውያን ይህን ያህል ወጪ የሚፈጅ ማህበር ኃያል ቢሆን ነው ብለው ያስቡ ነበር። ወራት እያለፉ ሲሄዱም መግለጫዎች ከአንድ ኮሚቴ በሌላው ኮሚቴ ቢሰጥም ውጤት አልባ በመሆኑ ለኢትዮጵያውያኑ ቆይቶ ግልጽ የሆነው ነገር ምንም አቅም የሌለው ድርጅትን እንደ ጠባቂ አድርገው መተማመናቸው ነው። ጥርጣሬ በተስፋ መቁረጥ ተተካ። ዘግይተውም ነው ከዚህ ከማያስተማምንና ብዙ ገንዘብ የሚጨርስ ድርጅት ጋር ለትልቅ ባይኖራቸው ራሳቸውን በተቻለ መንገድ መከላከል ይችሉ እንደነበር የተረዱት። ይህን ድርጅት ባያምኑት ኖሮና ህጉን እና ደንቡን ባይቀበሉ የራሳቸው የጦር መሳሪያዎች ራሳቸውን በሚመቻቸው መንገድ ይኖራቸው ነበር። ስለዚህም ጣሊያኖች ጥቃት ሳይጀምሩ ገና እየተደራጁ እያሉ ማጥቃትም ይችሉ ነበር። ጠላት ራሱ እንኳ ቢሆን ማለትም ጣሊያኖች ራሳቸው ኢትዮጵያውያን ማሸነፍ ስላለመቻላቸው የጥርጣሬ ሐሳብ ነበራቸው። ስለዚህ እንደ ኢትዮጵያውያን ግንዛቤ ዋናው የሽንፈታቸው ምክንያት ሊግ ኦፍ ኔሽንስ ነው። ተፈጸመ። ዶክተር ቶማስ ፒ ኮልማን ስለ ሃራልድ ናይስትሮም ከጻፉት የተዘጋጀ። ሃራልድ ናይስትሮም በጥር ወር 1898 ዓ.ም ተመረተን። ሃራልድ ናይስትሮም እንደ አውሮፓ አቆጣጠር በጥር ወር 1898 ዓ.ም በኤርትራ ውስጥ በለሳ በሚባል ቦታ በጭቃ ቤት ውስጥ ነው የተወለደው። ወላጆቹ ካርል ናይስትሮም እና አግነስ ናይስትሮም በዚህ ቦታ ለ15 ዓመታት ኖረዋል። ቦታው እርስ በርስ በሚዋጉ ጎሳዎች የተከበበ ስለነበር ሁልጊዜም ፍርሃት ነበር። የጭቃ ቤታቸው አንድ ክፍል ብቻ ሲሆን ወለሉም ከጭቃ ነው የተሰራው። ግድግዳው በጭቃና በበት የተለቀለቀ ነበር። ፈጣሪ ሊያገለግሉ ስለወጡ منم گیزی بیان دهانن بلو اصبه و ایوکم هران لمجم رگزی و ده سویدن سید یه های اولت دامت وطات نبر ناتیوه وطاتون کولیج مگویه درجاست که درس بیتوست نبر یاد تماروز لکمنات مرد و ده بیروت هیلو یه میدیکال دیگری تکبله کزیم لتشم ماری سلطانا و ده فرنسای که ده بغاله یه کمنات فکالون به نیورک ستیت نبر یاگنیو و ده سویدن سیدم که وده فیس باله بیفوگار تگنانیه که سافن وارمنلاند نبر سیتیوه امتاچو که زیوالا به سست تورن نتوش گیزه چگرن نامکرام ابرو ایتوال ابرو سینوروم وله بیجو چول دوال یه مجم مراولیج وند گانر سکتاو دگمو سیتوا برگیتا نبرج گانر آسازت این آمد سیمولاو یه تمرتویت فتنان که چر رسبوهالا یه بار هایلوست تسلفو گوتلاند بمستبال مرکب سمد دبو نبر هرالد ولی توپیا به دبک گیزه باله به تو مارتا سافل سویدن وست نبرج بزیام بیالد چون ترجات چون یه گانرن موت سمالد به مرکبالای به مرفوست ارساسیات کبو فندتو که گانر گر سوست سوچ بکسبت هیوتا چو الفال هرالد یه توپیاین به المسرد به سوست کنات به هزن تکمتا که زیاب حالا فلزی افاز زاین کن انسطوم ایوکم مارتا دگمو به سویدن به راسوام انگر نبر حازنوانی گلده تچو به یامتو که گانر فوتو فیل لفیت شاما تابرا نبر به اطراز ایمتو های سمنتا متمرد اندی روپا قطاتر ودی جوکتیا سیمملت یک برزبنی حاکیم هونه به سبست امتاز آگل گلت بحالا تورن نتمتا چگرم تکتله فاشستوچو منم ره راهی ال نبرا چوم ده آی که پیام اندزیان سکای در صبات ایوکم فطورنتو گیزی حاکیمو هارالد که ده جزمچ ایالی برو تور گار بمزمت بزو فتنا انده در رسبت مصحاب ویاس ردال فده بره تابر کتما هارالد ده تالیانو چه جون کست تبالا یه تالیاو میجر لهارالد دب دب بی انده تلاکلتی نگروال باله بیتو مارتا هارالد به هیوت ینورال بمیل تصفا به سویدن به تالیان امباسی به کل نبر یلاکت چو هزیم میجرو به تچماری نگر هارالدن افگرمو میجرو روم دولو و ده سویدن کتلال لفبوالا ریدیون لهارالد بمستد یان تنو اندفلک تناگر بلو که باله بیتو مارتا گارا گنای تو تال هارالد به هیوتو اندزیکن تدس سوندم ماوک این نگر نبر ከጦርነቱ በኋላ ስዊድን እንደተመለሰ በስፔን የስበስ ጦርነት ተጀመረ ሃራልድም በቀይ መስቀል ጦር ስር ስፔን ሄደ እንደገናም ጦርነት አየ እዚህ በተጨማሪ ፊንላንድ በነበረው ጦርነትም ከስዊድን በቀይ መስቀል ስር እንዲሄድ ሆኗል በ1940 እንደ አውሮፓ አቆጣጠር በስዊድን የሐኪምነት የሙያ ፈቃድ ተቀበለ እስከ 1945 ዓመተ ምህረት በስዊድን የሕክምና ሙያ ሲሰራ ቆየ በ1945 ወደ ትውልድ ቦታው ተመለሰና ባልዋ በመንግስት ስፍራ ሲሰራ ቆየ። በኋላም በ1952 እንደ አውሮፓ አቆጣጠር በሚሽን ስር የሚፈልገውን ስራ ጀመረ። ለ12 ዓመታት በአሰለ ሆስፒታል ያገለገለ ሲሆን የሩሲ ጠቅላይ ግዛት የጤና ጥበቃ ቢሮ ኃላፊም ነበር። 12 ቋንቋዎች የመናገር ችሎታው ዓለም አቀፍ ዝናን ነው ያተረፈለት። አዋሳ ቤት ሰርቶ በዚያው ጥረት አወጣ። በኋላም በህመም ምክንያት ሴት ልጃቸው ቢርጊታ መጣ ቤታቸውን ትተው ወደ ስዊድን ተመለሱ። በ1974 በህዳር ወር ስዊድን ሲገቡ እየተበቀቋቸው የነበሩ 100 የሚሆኑ ሰዎች በመዝሙር ነበር የተቀበሏቸው። የመጨረሻው ቀን ታህሳስ 18/1974 እንደ አውሮፓ አቆጣጠር ነበር። ህይወቱ ከማለፉ በፊት በቦታው የነበረ ጓደኛው የሰማው ቃል ነበር። ቃሉን እንደተናገረም አረፈ። ቃሉ እባክህ መዝሙረ ዳዊት ምዕራፍ 103ን አንብብልኝ የሚል ነበር። Thank you. ሞትና ቅዳሴ ነፍስና ውዳሴ ለማዕት ሆንክና ላሰብህ ተነሳው በትዝታህ ግርሻ ውስጤን እያሳሳው ትላንትን ተርፌ አንተ ለእኔ ሞተህ ካንተ ሞት ዘለላ አንጓን አስተርፌ ሞትህን ተጽፌ ማህሌት ቆምኩልህ በእንባ ጸናጽል አንተ የኔ አላፊ እኔ ያንተ ቅጽል ትዝ ትለኛለህ የነበረህ ስሜት ከበራሪው ጥይት ልብህ ውስጥ ያደረው የጠበቀው እውነት ትዝ ትለኛለህ ዛሬ አንተ የለህም አንተ ሟች መስዋዕት እኔ ደሞ ቋሚ ልክህን ገጣሚ ለሞትህ ሰዳሪ የቀኔ ዘራፊ አንጓና ምቼትን ለፈሰሰው ደምህ ለነፍስህ ጠላፊ ይኸው ጊዜ ክፉ እኔ ቋሚ ሆኜ አንተን አበው አርጎ ያሳለፍነው ነገር ከደም ስሬ ሰርጎ ባይ የመጣ እልሄ የመጣ መሃል ላይ ትዝታ ተንጦ የወጣ ከግጥምም ግጥም ሞትህን ገጠምኩት የቋሚ ሟች ሁኜ ትዝታህን ኖርኩት የዘጻት ልጆች ነጻነትን ብለን በንጹህ ልቦና ናፍቀን አዲስ ዘመን ከነአን ልንገባ አስኳላውን ከበን መዝሙር ስናሰማ መምና ጓጉንቸር ቅማልና ንበጣ ፍቅራችን ነበረ ጠላትን የቀጣ የዘጻት ልጆች ንጣነትን ያልን ኮረጆው ተቀዶ በደም የታጠብን ለዚያች ጥቁር አፈር ልጆቿ ነበርን ልጆቿ ነበርን ተስፋን የሰነቀን በቀን በጠራራ በጥይት ያለቀን ዘራችን ተቆጥሮ እግርና እጃችን ፊጥኝ ተጠፍሮ በየመታጎሪያው የተወረወርን ልጆቿ ነበርን አሻጋሪው ነቢይ ህዝቦቹን ረስቶ ለበርጩማ ጥጃ ባድዋዎች ምድር ጽናቱ ተፈቶ ለያውም ትላንትና በዚያ በጠራራ የፈሰሰው ደምህ ካፈሩ ሳይጠራ የሞትህ ትዝታ ገና ሳያባራ ከምርጫ ዘመቻ ተርቅ አደባባይ ድንኳኑን ሲተክል ተመቃብርህ ላይ እሱን ተከትለህ መሞትህን ሳስብ አጥንቴን ቢበላኝ ልቤ ውስጡ ቢላብ አንተ አፈር ሆነህ ቀየው ለጭበርባሪ ሲሆን ለደላላ እውነትም ሀገሬ የሞተልሽ ቀርቶ የገደለሽ በላ ከማለት በስተቀር ሌላ ምን እላለሁ? እንጂማ ለጊዜ አመት ለመቁጠሪያ መቶ አመት አለፈን ባድዋ ስንኮራ።
I'm not the best.
ለለ ፕሮግራማችን በዚሁ ይተናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናስተማለን። ደናም ሹ
I'm gonna try and live from back in that I get